አዲስና አይነተኛ የመንግስት አስተዳደር የሚያስተዋውቅ ጽሑፍ እንካቹ ተወያዩበት በሚል ካቀረቡ የስራ አመራር አማካሪ ባለሙያ ጋር የሚደራ በአገር ጉዳይ ላይ ያተኮረ ወግ ነው። አቶ አባከታሳ ይባላሉ። ህንደሳና የፋይዳ ትንታኔ በሚል ርዕሶች በእንግሊዝኛና በአማርኛ ታትሞ ለንባብ የበቃ መጽሐፍ ደርሰዋል። አውላ ከበደ ነው አቶ አባተን ያወያየው። በሁዱ የራዲዮ መጽሔት የአዲስ ሀሳቦች መድረክ በመጠኑ ካስተዋወቁበት ይቀጥላል።
አቶ አባተ፣ ከሀገራቸው ውጭ የተወለዱ የአዲስ ትውልድ መጀመሪያን በለው ኢትዮጵያውያንም አሉ። እርሶ ረጅም ዓመት በዚህ በዩናይት ስቴትስ እንደኖረ ሰው የገዛ ልጆችን የልጆች ልጆችም ሆነ ሌሎች በአካባቢ በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጽንሰ ሀሳብ ከሀገሬው ባህልና ልማድ ጋር የሚዛመድበትን ጠቅሷል። ብዙ መቶ ዓመታት ወደኋላ የሚወስደንን ጽንሰ ሀሳብ ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ይሄ ተሞክሯል ሌላ ቦታ?
ኢትዮክራሲ በኢትዮጵያ ነው የምንሞክረው። ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን። ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቅተናል? በነፃነት ይኑር ነፃነትን ትርጉም የምናውቅ ሰዎች ነን እኮ። ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ የማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን። እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው። ፕሪስክሪፕሽን አድርጌ አይደለም ያቀረብኩት።
የሐኪም ማዘዣ አይደለም።
አይደለም። እና በዚህ መነሻ አድርገው እንዲያዳብሩ በጎደለኝ ብዙ መጻፍ የሚቻልበት አርዕስት ነው።
ያስማማል። ምናልባትም እርሶ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። እስኪ ክፋ አድርገን እንወያይ። አቶ አባተ የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ፣ ፈጠራን፣ በራሳችን ያለንን ጉዳይ አንስተዋል። ለምሳሌ ፊደልን የቀረጹን ህዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሀሳብ ከአገር በቀሉ ጋር እንዲዋሃድ ግን የትኛው ይነሳል፣ የትኛው ይጣላል? እንዴት ተደርጎስ አገር በቀል ወጎች፣ ልማዶችን ዲሞክራሲ በሚለው ጽንሰ ሀሳብ ያሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው።
አዎ፣ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት አገርንም ሆነ ድርጅቶችን ማስተዳደር ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደ ኋላ እናስቀረዋለን? እንዴት እንጨቁነዋለን? ለምንድን ነው እንደራሳችን ማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳያደርግ የምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር የማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበር ኤክሳይትድ የምሆነው። ኢትዮጵያዊ ያገኘው ብዬ እንዴ የት ገባ ያ ሁሉ ፍቅር? እና ይሄ ረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ህዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ጌጥ ነው። ያደግኩት ሀረር ነው። የሀረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም። ቋንቋው ልዩነቱ ጠቃሚ ነው።
ውበት ጉልበታችን ይገባ ነበር።
እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒየስ ኢምፕሩቭመንት እዚሁ ውስጥ ጽፌ ያለሁኝ በሰፊው እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ። ለምንድን ነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂ ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናደርግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው።
አቶ አባተ፣ የመሻሻልን ጽንሰ ሀሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። ስላልተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽንፎም ይቃኝታል። መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከምናይባቸው ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ ያን መጠቀም የለተ ተለት ህይወታችንን አቀለልን ይሆናል። ያስተሳሰብ መንገድን ማሻሻልስ ዘመን የጠገበ ታሪክ ያለንን ይሃል ስር የሰደደ የቆየ አሰራር ልማድም አለ። ያም መሻሻል ያለባቸው ቦታዎች ተለቅሰው እንዲለወጡ እርሷን እንደሚመክሯቸው አዲስ አስተሳሰቦችን ማስተናገድ እንዲቻል የተለመደ ያልሰራ መንገድንም አለመቀበል የለም እስኪ ደግሞ አልሰራም ብለን እንድንጠይቅም ማሰብ ይፈልጋል። አዳን ምሳሌዎችን እናነሳለን። በዚህ በኩል የሚሉት ካለ
እኔ መጽሐፍ ጽፌያለሁኝ የፋይዳ ትንታኔ ነው የመጽሐፉ ስም ህንደሳ እና የፋይዳ ትንታኔ በእንግሊዝኛ ቫልዩ አናሊሲስ እና ቫልዩ ኢንጂነሪንግ ሁለቱም ታትመው ቀርበዋል ገበያ 4 አመት ነው 3 አመት እዛ ውስጥ በብዛት የቴክኖሎጂ ነገር እንዴት እንደሚለወጥ የስራ ዘዴ እንዴት እንደሚለወጥ አሁን የኛቱ ምሳሌ ኢትዮጵያ ውስጥ ኢትዮጵያ አየር መንገድ ሲገባ ኢትዮጵያ መንገድ ራሱ የ8 አመት ልጅ ነበር። ያኔ የነበረን DC-3 እና C-47 ነበር። ቀስ ብለን DC-6B ውስጥ ገባን። ቀስ ብለን CD-40 ኮንቬየር አውሮፕላን ገዛን። ከዛ በኋላ ነው ጄት የገባ ነው። አስታውሳለሁ የኢትዮጵያ አየር መንገድ መሪ ቢካራል ይባላል። YMCA ሄዶ ንግግር ሲሰጥ እኛ ኢትዮጵያ አየር መንገድ ከፒስተን ኤጅ ካልወጣና ወደ ጄት ኤጅ ካልሆን ከዓለም ገበያ እንወጣለን ባጭር ጊዜ ውስጥ ብሎ የጄት አውሮፕላን እንድንገዛ ካምፔን ያደርግ ነው። ለውጥ መሻሻል አለብን። የኢትዮጵያ አየር መንገድ እንደዚህ ሰክሰስፉል ሆኖ
በዓለም ይቻለው
በዓለም ተወዳዳሪነት በመቅረብ ነው። ኮምፒቲቲቭ አድቫንቴጅ እንዲኖረው በእውቀት ላይ የተመሰረተ እድገት ነው እና ኢትዮጵያ አየር መንገድ እንደው የመጀመሪያውን የአውሮፕላን ሞተር እኛው ራሳችን ሰርተን ነምበር 1 የሚል ምልክት ተበን ፎቶግራፍ ሁላችን የተነሳ ነው አስታውሳለሁ። ምክንያቱም በዛ ጊዜ አንድ አይሮፕላን ካሲበላሽ ውጭ ሀገር ነበር የምንለው። በኋላ ራሳችን ይሄንን መስራት ጀመር። ግርማይ ጃንሆይ ወይ አንድ ትልቅ ምኞት አላማ ነበራቸው። ይሄው ምንድነው ኢትዮጵያ አየር መንገድ በኢትዮጵያኖች ብቻ እንዲካሄድ ይፈልጉ ነበር እንድንረከብ ይፈልጉ ነበርና ኢትዮጵያኒዜሽን ፕሮግራም ነበር
ኢትዮጵያዊ የማድረግ
እውቀት የሚባል ነገር በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት አንዱ ትልቁ ምሳሌ የነበረው ኢትዮጵያ አየር መንገድ እና አሁን ያን ምሳሌ አሳይቷል። ኢትዮጵያ ውስጥ ይሰራሉ ከሚባሉት መስሪያ ቤቶች አንዱ እሱ ነው።
አቶ አባተ ይሄ ምናልባትም ሌሎች መሰል ጥያቄዎችን በመናባችን እንድናሰላስል እንድናስብ ያደርጋል። የግድ ነቀፌታም ባይሆን ዘመን የጠገበ የግብርና ልማት አሰራራችን ቶሎ የሚመጣ ነው ብዙዎች ያነሱታል ይተቹታል። ዛሬም በበሬ የሚታረስበትና በዚህ እጅግ በገዘፈ የህዝብ ቁጥር የተለያየና ኖር ውስጥ ከብዙ መቶ አመታት በፊት ሲደረግ እንደነበረው መኖራችን ይጠይቃሉ። ወደ ዘመናዊ ሻም ቢገባ አስተሳሰቡ ከዛ ብዙ ያልራቀ ይመስላል። ከመሬት ይዞታ ጋር ከሰዎች ነጻነት አስተሳሰብ ጋር ከምርታማነት ማደግ ጋር ከብዙ ፈተናዎች ጋር ያገናኙታል። እርሶስ ከሚረዱት ዲሞክራሲ በመሻትና አዲስ ሐሳብን በመፈለግ ብቻ መምጣት አይችልምና እዚህ መሻታችን ውስጥ ሌላ ምን መታከል አለበት? ለውጡ የራሳችን እንዲሆን በተግባር ሌሎችን ከመለወጣችን በፊት በራሳችን ምን መቀየር አለበት?
መሪዎች በጣም የተጎዳ ነው። መሪ እንዳይፈልቅ መንገዱ በደንብ ስላልተከፈተ ዲሞክራሲ ሊመጣ እድሉ ይሄ ነው። ተወዳዳሪ መሪዎች ይሄ የፖለቲካል ሲስተም ፖለቲካል ፓርቲ ስላልነበረ ነው እኮ ደርግ ሃይጃክ ያደረገው ለውጡ
የተማሪን እንቅስቃሴ።
አዎ ቫኪዩም ተፈጠረ። ያኔ የፖለቲካል ፓርቲ ሲስተም ስላልነበረ ወታደሩ ስልጣን ያዘ እና መሪን ደሞ ሊፈልቅ የሚችለው ያ የውድድር ድግ ስነ ስርዓት የመንግስት ስነ ስርዓት እሱ ራሱ እዚህ ወጣፍኩት አርቲክል ውስጥም ስለዚህ ኦክሰን ፕላውዊንግ ሞፈንበር እርሻ ያንን አምቢሽን ከዛ ለመውጣት እንዴ አሁን ለምሳሌ አንድ ሙዚየም ብትሄድ አለ እዚህ ዋሽንግተን ዲሲ አንድ ሙዚየም አለ። እኔ ብዙ ፎቶግራፎች አንስቻለሁ። እንዴት አርገው በሞፈርና ቀንበር ከማረስ ወደ ኮምባይን ሃርቨስተር እንዴት እንደደረሱ በየጊዜው ለውጥ በማሻሻል እነኚህን አግሪካልቸራል ኢምፕሊመንትስ በማሻሻል እንዴት አርገው የግብርናን ድሮ 30 እና 40% ገበሬ በነበረበት ሀገር ዛሬ አሜሪካ 3% ማክሲመም 5% ኦፍ ዘ ፖፑሌሽን ነው በግብርና አሜሪካንንም አብልተው ለሌላም የሚተርፉ ያ ፕሮዳክቲቪቲ ያ ኤፊሽንሲ ያ ኢፌክቲቭነስ የመጣው በእውቀት ነው በትምህርት ነው ስለዚህ ይሄንን አሁን የተጀመረውን ከጎሳ ፖለቲካና ከያገዛዝ አምባገነን ስነ ስርዓት ከሱ ብንገላገል ነው ያንን ሁሉ ድል ውድድር በጣም ጠቃሚ ነው ውድድር ሁለት ነገሮች ያፈራል ኳሊቲ ያፈራል እና ደግሞ ወጪን ይቀንሳል አሁን ብዙ ቦታ ብክነት ነው ያለው ይሄን የፋይዳ ትንታኔ መጻፍ ምንድነው አንድ 14 ዝርዝር ብክነቶች አሉ እና ያንን ለማድረግ ውቀት ኦፕሬሽናል ኤክሰለንስ የሚባል ትምህርት አስተምራለሁ በአማርኛ የትግበራ ልህቀት በሱ ለማስተማር በበኩሌ እንዳውም ለዶክተር አብይ ልኬ ነበር 100 ሰው መጥቼ በነጻ ላስተምር ብዬ መጻፍየንም ልኬ ነበር ይድረሰው አይድረሰውም አላውቅም እጠብቃለሁ
እንደሱ አይነቱን ድጋፍ የሚፈልግ አስተዳደር መሆኑን በይፋ ተናግረዋል እንደሱ አይነቱን ድጋፍ ደግሞ የሚቀበሉበትን ሁኔታ እንሰማ ይሆናል አቶ አባተ ኢትዮክራሲ በሚል አዲስ ጽንሰ ሐሳብ መሰረት በኢትዮጵያ ውስጥ ሁነኛ የዲሞክራሲያዊ ሽግግር ለውጥ እንዲኖር ይልቁንም ደግሞ ኢትዮጵያዊነት መንፈስ እንዲላበስ በእውቀት ላይ የተመሰረተ የለውጥ ሂደት መዘውሩ መንቀሳቀስ እንዲጀምር የሚመክሩበት ረጅም ጽሑፍ በአማርኛም በእንግሊዝኛም አቅርበው የትኩስ ስሜት በዚህ ሰዓት የሚከታተሉን አድማጮችም እንዲሟገቱ እንዲነጋገሩበት የሚያበረታታ በሌሎችም የሚጋባ ይመስላል ሌሎች ባለሙያዎችን ጨምረን በዚህ ባነሷቸው ሀሳቦችም ሆነ ሌሎች ላይ መልሰን እንደምናገኘው እንደምንወያይ ተስፋ አድርጋለሁ ለአሁኑ ግን አመሰግናለሁ ጊዜ ስለሰጣችሁኝ
እድሉንም ስለሰጣችሁኝ አቶ አሉላ ዲዮይን በጣም አመሰግናለሁ ጊዜ ስለሰጣችሁኝ